ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 14 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። እያስተናገድናችሁ ያለ ነው ሰሎሞን አባትና
ጤና ይስጥልን ቆንጅ ይታየነን።
የራያን የማንነት ጥያቄ በማንሳታችን በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የአላማጣ ነዋሪዎች።
በአሁኑ ሰዓት ልዩ ኃይል ከመጠን በላይ ገብቶ ማንኛውም ዘግቶ እየተደበደበ በባላ መስመር በሚባል እየተደበደበ እዛ ተወላጅ የሆነ ሰው እየታፈነ እየሄደ ነው።
አቶ ደጀኔ አሰፋ የአላማጣ ነዋሪ ናቸው። የራያ አላማጣ ወረዳ አስተዳዳሪ ምላሽ ይሰጣሉ።
የተፈናቀሉ ሰዎች እንዳሉ የማውቀው ነገር የለኝም። በእኛ በኩል የተፈናቀሉ ሰዎችን አላቸው። እኔ እያልኩ እኮ ነው፣ ግልጽ አይደለም እንዲህ አማርኛ።
በአብይ ርዕስ ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የዩናይትድ ስቴትስ ምስጢራዊ አገልግሎት ፈንጂ ሊኖራቸው ይችላል ተብለው የተጠረጠሩ በፖስታ ቤት የተላኩ ጥቅሎችን እንዳከሸፈ አስታውቋል። አንደኛው ለቀድሞ ፕሬዚደንት ባራክ ኦባማ፣ ሁለተኛው ደግሞ አቻምና በተካሄደው ፕሬዚደንታዊ ምርጫ ለተሸነፉት ለሂለሪ ክሊንተን የተላኩ እንደነበሩ ነው የታወቀው። የአሜሪካ ድምጽ ሬዲዮ ዘጋቢ ኬን ብሬድሜር ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች።
የሲኤንኤን ስቱዲዮዎች ባሉበት ኒውዮርክ ከተማ በሚገኘው ታይም ዎርነር ሴንተር የፖስታ ክፍል ውስጥ ዛሬ ተጠርጣሪ መሳሪያ በመገኘቱ በሰዓታት ውስጥ ሰዎች ከአካባቢ እንዲወጡ ተደርጓል። የኒውዮርክ ፖሊስ ጽህፈት ቤት ጉዳዩን በቁጥጥር ስር አውያለሁ ብሎ እንደሚያምን ሲኤንኤን ገልጿል። ወደ ሂለሪ ክሊንተን የተላከው ዕቃ የተገኘው ትላንት ሲሆን ከኒውዮርክ ከተማ ወጣ ብሎ በሚገኘው መኖሪያ ቤታቸው አጠገብ የፖስታ ምርመራ ክፍል እንደተያዘ ምስጢራዊ አገልግሎቱ ተናግረዋል። ወደ ቀድሞ ፕሬዚደንት ባራክ ኦባማ የተላከው ደግሞ ዋሽንግተን ዲሲ እንደተጠለፈ ምስጢራዊው አገልግሎት ገልጿል። ኒውዮርክ ታይምስ ጋዜጣ እንደሚለው ወደ ሂለሪ ክሊንተን የተላከው መሳሪያ በያዝነው ወር ኒውዮርክ ከተማ በሚገኘው በጆርጅ ሶሮስ መኖሪያ ቤት ውጭ በፖስታ ሳጥን የተገኘው አይነት ነው። ጆርጅ ሶሮስ በልገሳ ተግባራቸው የሚታወቁ ለዲሞክራሲያዊ ፓርቲ ተወዳዳሪዎች ብዙ ገንዘብ የሚያበረክቱ ባለሀብት ናቸው። በቅርቡ በፕሬዚደንት ኦባማ፣ በፕሬዚደንት ክሊንተን የውጭ ጉዳይ ሚኒስትር በነበሩት ሂለሪ ክሊንተንና በሌሎችም እውቅ ሰዎች ላይ ተሞክሮ የነበረው የጉልበት ጥቃትን እናወግዛለን ብለዋል የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ። እንዲህ አይነቱ የሽብር ስራ እኩይ ተግባር ነው፣ ይህን የፈጸመ ማንኛውም ሰው በህግ ተጠያቂ ይሆናል ሲሉ ቃል አቀባዩ አስገንዝበዋል። የዩናይትድ ስቴትስ ምስጢራዊ አገልግሎትና ሌሎች ህግ አስከባሪ አገልግሎቶች ጉዳዩን እየመረመሩ ናቸው። ማንኛውም በእነዚህ ፈሪዎች ምክንያት አደጋ ሊገጥመው የሚችል ሰውን ለመጠበቅ አስፈላጊውን እርምጃ እንወስዳለን ሲሉም የዋይት ሀውስ ቃል አቀባይዋ አስገንዝበዋል።
የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ነገ ሁለተኛ ልዩ ስብሰባቸውን ሲያካሂዱ የፕሬዚደንት ሙላቱ ተሾመን መልቀቂያ እንደሚቀበልና አዲስ ፕሬዚደንት ይሾማል ተብሎ እንደሚጠበቅ የሀገር ውስጥ የዜና ማሰራጫዎች የምክር ቤት ምንጮችን ጠቅሰው ዘግበዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሦስተኛው ፕሬዚደንት ዶክተር ሙላቱ ተሾመ ለተተኪያቸው በምክር ቤቶቹ ጉባኤ ፊት ነው ነገ ስልጣን ያስረክባሉ ተብሎ የሚጠበቀው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቅርቡ ላዋቀሩት አዲስ ካቢኔ 55 ሚኒስትር ዴኤታዎችን መሾማቸው ተገልጿል።
ኤርትራ በቅርቡ ከኢትዮጵያ ጋር የደረሰችው የሰላም ስምምነት ለሁለቱ ሀገሮችና ለክልሉ አዎንታዊነት ያለው እርምጃ መሆኑን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት፣ ይሁን እንጂ ኤርትራ ሰብአዊ መብቶችና በመልሶ ግንባታዋ ዜጎቿ ሁሉ እንዲሳተፉ በመፍቀድ ረገድ ብዙ ማከናወን ይኖርባታል ሲሉ አስገንዝበዋል። የኤርትራ የሰብአዊ መብቶች ልዩ ራፖርተር ሺላ ኪተሩት ለድርጅቱ ጠቅላላ ጉባኤ ባደረጉት ንግግር የኤርትራ መንግስት የተቃውሞ ድምፅ የሚያሰሙን ማሰር ወይም በኃይል ደብዛቸውን ማጥፋቱን ቀጥሎበታል ብለው ይሄ ደግሞ ውይይትና ወሳኝ ክርክር እንዳይካሄድ የሚያፍን አድራጎት ነው ብለዋል። ሺላ ኪተሩት ሰብአዊ መብት የሰላም አስኳል ነው በሚል ርዕስ ባቀረቡት ሪፖርታቸው የኤርትራ ህዝብ የሀገሩን የወደፊት አቅጣጫ ለማስተካከል ሙሉ ተሳትፎ እንዲኖረው ምህዳሩ ካልተከፈተለት ሀገሪቱ ወደፊት የምታቀናበት ይህ ነው የሚባል መንገድ አይኖርም ነው ያሉት።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ኢስታንቡል በሚገኘው የሳዑዲ አረቢያ ቆንስላ ውስጥ በተገደለው ሳዑዲ አረቢያዊ ጋዜጠኛ ጀማል ካሾግዢ ግድያ ውስጥ እጃቸው አለ ያለቻቸውን የ21 ሰዎችን የቪዛ ፍቃድ ሰረዘች። በሌላ በኩል ግድያውን አስመልክቶ የተለያዩ ሐሳቦች የሰነዘሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በበኩላቸው ለሳዑዲ አረቢያ እጅግ ከፍተኛ መጠን ያለው የጦር መሳሪያ ለመሸጥ ቀደም ሲል ያደረጉትን ስምምነት በተናጠል ከመሰረዝ ይልቅ ከሀገሪቱ ምክር ቤት ጋር በቅርበት መስራት የሚመርጡ መሆናቸውን ተናግረዋል። ከዩናይትድ ስቴትስ ማለት ነው። ቪክተር ቢቲ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
ጉዳዩን አስመልክቶ የዩናይት ስቴትስ ምክር ቤት አባላት ጠንከር ያሉ ሀሳቦች አሏቸው ያሉት ፕሬዚዳንት ትራምፕ የንግድ ልውውጡንም ተጠያቂ የማድረጉንም ሁለቱንም የሚመለከቱ ናቸው ሲሉ አስረድተዋል።
I've been told by certain senators we want that investment to keep coming. At the same time, that doesn't mean that
የመዋዕለ ንዋይ ፍሰቱ እንዳይቋረጥ ሲሉ አንዳንድ የምክር ቤት አባላት አሳስበውኛል። ያ ማለት ግን ጉዳዩን በሚመለከት ምንም አያደርጉም ማለት አይደለም። ለወንጀሉ ተጠያቂ የሚያደርግ የሆነ ቅጣት ምንም ይሁን ምን መቀጮ መኖር አለበት። አንዳንዶች ደግሞ የሚመጣውን የመዋዕለ ንዋይ የ450 ቢሊዮን ዶላር የማይፈልጉ መሆናቸውን ነግረውኛል። ያ ያላዋቂ ሐሳብ ይመስለኛል። ይሁን እንጂ እንደዚያ የሚያስቡም አሉ። ስለሆነም በመጨረሻው መውሰድ ያለብንን እርምጃ አስመልክቶ በትብብር አብረውኝ እንዲሰሩ ለዩናይትድ ስቴትስ ምክር ቤት አባላት ነው ውትወታ የማሰማው።
የምክር ቤቱ አባላት ጉዳዩን መርምረው ከአንዳች ምክር ሐሳብ ጋር እንዲመለሱ ነው የምፈልገው። በየምክር ቤቱ የሁለቱ ተቀናቃኝ ፓርቲ አባላት የጋራ ውሳኔ፣ የጋራ ምክር ሐሳብ እንዲሰጡኝም እሻለሁ ሲሉ አክለዋል ፕሬዚዳንቱ። በሪያድና በሳውዲው ልዑል አልጋ ወራሽ ሙሐመድ ቢን ሳልማን ላይ ተጨማሪ ቅጣት እንዲጣል የጠየቁ የዩናይት ስቴትስ ምክር ቤት አባላት ልዑሉን ራሳቸውን በወንጀሉ ተጠያቂ ያደርጋሉ። ወንጀሉን ለመሸፋፈን የሳውዲ መንግስት ለቀናት ያደረገውን ጥረት ከንቱ ሲሉ የተቹት ፕሬዚዳንት ትራምፕም ለዎል ስትሪት ጆርናል ጋዜጣ በሰጡት ቃል ጉዳዩን የሚከታተሉት በተለይም ደግሞ በአሁኑ ወቅት እየተካሄደ ያለውን የሚያካሂዱት ልዑሉ ናቸው፣ ስለሆነም ነገሮችን የሚያስፈጽም ወገን ካለ እርሳቸው ናቸው ብለዋል። ይህ አባባላቸው ግን ልዑሉን ተጠያቂ እያደርግ እንደሆን አልተብራራም። በሌላ ተያያዥ ዜና ብሪታንያም በጉዳዩ እጃቸው አለበት ያለቻቸውን ሰዎች የቪዛ ፍቃድ ዛሬ ሰርዛለች። ሌሎችም ምዕራባውያን ሀገሮች በሪያድ ላይ ተጨማሪ ቅጣት ለመጣል በማጤን ላይ መሆናቸው ተመልክተዋል።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አጠር አጠር ያሉ ዜናዎችን ቆንጅት ታሰማናለች።
የመን ውስጥ የተደቀነውን ቸነፈር እየታገሉት ያሉ የሰብአዊ ረድኤት ሰራተኞች እየተሸነፉ ነው ብለው ያስጠነቀቁት የተባበሩት መንግስታት ድርጅት የሰብአዊ ረድኤት ዋና ኃላፊ 14 ሚሊዮን ሕዝብ በከባድ ቸነፈር በቅርቡ ሊመታ ይችላል ሲሉ አስጠነቀቁ። ማርክ ሎኮክ የመንግስታቱ ድርጅት የጸጥታ ምክር ቤት ፊት ባደረጉት ገለጻ እጅግ ግዙፍ የሆነ ቸነፈር የመን ላይ አፍጥጦ መጥቷል ብለዋል። የግዝፈቱና የክብደቱ መጠን ማናቸውም የሰብአዊ እርዳታ ባለሙያ በስራ ዘመኑ ገጥሞት የማያውቅ እንደሆነ ነው ያስገነዘቡት። የተባበሩት መንግስታት ድርጅቱ ባለስልጣን የመን ላይ የተደቀነውን አደጋ በተመለከተ ሲያስጠነቅቁ ይሄ የመጀመሪያቸው አይደለም። ባለፈው የአውሮፓውያን አመት 2 ጊዜ ማስጠንቀቂያውን የሰጡ ሲሆን ያኔ የሰብአዊ እርዳታ ምላሹ በከፍተኛ መጠን በማደጉና ሳውዲ አረቢያ የምትመራው ህብረት የየመን ወደብ ከበባውን በመግታቱ እጅግ ይከፋ የነበረውን ሁኔታ ለመከላከል ተችሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 14 2011 ዓ.ም ምሽት ፕሮግራም ነው።
እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ዶርም ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው ያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው።
የባህር ዳር ዩኒቨርሲቲ ተማሪ ፋንታዬ ታዬ ነች። በመጽሔት ዘገባ ውስጥ ትመለሳለች።
በፍሎር ኦፍ ዘ ኮንግረስ ኮንግረስማን ካርናሃን ተነስተው አይ ራይዝ ብለው ስለ እኔ ንግግር አድርጓል፣ እውቅና ሰጥተውኛል። ያም በዩኤስ ፕሪንቲንግ ፕሬስ ታትሞ ጉግል ላይ ያለ ይመስለኝ።
በዩናይትድ ስቴትስ ሚዙሪ ግዛት የሴንት ሉዊስ ኢትዮጵያውያን ማህበረሰብ የጀግና ሜዳሊያ የሸለሟቸው አቶ ገድሉ መታፈሪያ ናቸው የሰማችኋቸው። በምሽቱ ኢትዮጵያውያን በአሜሪካ ዝግጅት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
የራያን የማንነት ጥያቄ በማንሳታችን በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የአላማጣ ነዋሪዎች። እነዚህንና ይህን በመጠየቃችን ከመኖሪያችን ተፈናቀልን ያሉ ወጣቶችን አነጋግረናል። የአካባቢው የመንግሥት ባለሥልጣናትም የበኩላቸውን ነግረውናል። አዲሱ አበበ ሁሉንም ያካተተ ዘገባ ይዟል።
የራያ የማንነት ጥያቄ ቆየት ያለ ያወዛገበ ሕይወትም የጠፋበት ጉዳይ ነው። ጠያቂዎቹም እኛ ራያ እንጂ ትግሬ አይደለንም፣ ላለፉት 27 ዓመታት ያለ ፈቃዱ ትግራይ ውስጥ ተካሎ የኖረው ራያ ማንነቱ ታውቆና ተመልሶ ሰብአዊና ዲሞክራሲያዊ መብቱም ተጠብቆና ተከብሮ ወከባውም ቆሞ በማኅበራዊ ኑሮውና መስተጋብሩ አንድ ከሆነው ከወሎ ሕዝብ ጋር በአማራነቱ እንዲቀላቀል እንፈልጋለን የሚሉት እኛን በስልክ ያነጋገሩን የራያ ሕዝብ የማንነት ጥያቄ አስተባባሪው አቶ አገዘው ህዳሩ እና ጸሐፊው አቶ ጌታቸው ደሳሌ ናቸው። ለመሆኑ ይሄ የራያ ሕዝብ የማንነት ጥያቄ ዛሬ ምን ደረጃ ላይ ነው? አቶ ጌታቸው ይጀምራሉ፣ አቶ አገዘው ያክሉበታል።
የማንነት ጥያቄውን ይሄ መንግስት ሲገባ ጀምሮ ነው ስንጠይቅ የነበረ።
የቱ መንግስት?
ቲፒኤልኤፍ ትህነግ ከገባ ጊዜ ጀምሮ ስንጠይቅ ነበረ። እንደው ለምሳሌ ያህል በ1993 ዓ.ም ሁለተኛ አመት የዩኒቨርሲቲ ተማሪ ያለው ዶክተር ደብረጽዮንን ማይጨው ላይ የተማሪ ስብሰባ ተደርጎ ለማጣ የዋጃ እና አጠቃላይ የራያ ልጆች ስንጠይቀው አስታውሳለሁ። እና መልስ ሳይኖራቸው ዝም ብሎ አፍነውት የኖሩት እና በየአመቱ ሁልጊዜም ተማሪ ይጠይቃቸዋል። እና በአሁኑ ሰዓት ያለው ሁኔታ ምንድን ነው? ገበሬው እና ተማሪው አጠቃላይ እዚያ አካባቢ በከፍተኛ ስጋት ላይ ነው ያለው። ዋጃና አካባቢ አፈናቅለዋቸዋል። ምንድን ነው ያደረጉት? አሁን ሚሊሻውን በማሰልጠን በተለየ መልኩ ወከባ እንዲያደርግና ከዋጃና አካባቢው ከዋጃ ከአየር ማረፊያ ከጨለቆት እና ሰሌን ውሃ እዚ አካባቢ ያለ ወጣት አሁን ከአራት መቶ በላይ ወጣት ቆቦ በስደት ነው የሚገኘው።
እስቲ አቶ አገዘው
1985 ነው የአካባቢ ወደ ትግራይ እንዲካለል የተደረገው። ከ1988 ዓ.ም ተወላጆች፣ የወፍላ ወረዳ ተወላጆች መካለል የለብንም የአካባቢ ራያ አዘቦን ሳይጨምር ራያ አላማጣና ወፍላ ወረዳ እነዚህ ሁለት ወረዳዎች ወደ ትግራይ እየተካለሉት በ1985 ዓ.ም ነው። 1985 ዓ.ም ሲካለሉ አውራጃው በአጠቃላይ የገበሬ ማህበሩ ሰዎች ተውጣጥተው በወረዳ እና በዞን ደረጃ በክልል ደረጃ መፍትሄ ስላልተሰጣቸው ወደ ፌዴራል አንካለልም፣ በታሪክም የትግራይ አካል ሆነን አናውቅም፣ በባህልም በወግም በስነ ልቦናም በትውልዳችንም ከወሎ ክፍለ ሀገር ነው ትስስራችን በሚል ጥያቄ በመጠየቃቸው ምክንያት ወፍላ ወረዳ ኮረም ከተማ ውስጥ በአደባባይ ተረሽነዋል።
መቼ?
1985 ዓ.ም።
አቤት ለማለት ለዛሬ ሰላማዊ ሰልፍ ብንጠራ እንዳታደርጉት ተብለን ተከለከልን ብለዋል አቶ አገዘው።
የአዲስ አበባ የጸጥታ ሁኔታ በጣም አስጊ ደረጃ ላይ ስለሆነ ያለው መንግስት ምንም አይነት ሰልፍ እንዳይደረግ ተከልክሏል። እስከ ጥቅምት 30 የሚል ነበር የተሰጠን ከአዲስ አበባ መስተዳደር። አሁን በዚህ ምክንያት ዛሬ ልናደርገው የነበረውን ነገር ተርዘነዋል።
ሰልፍ ፍቃድ አይፈልግም፣ ማሳወቅ ብቻ ነው ብትባሉ ምን ትላላችሁ?
እሱን ነበር ያልነው። እኛም ከእነሱ ጋር በተነጋገርንበት ወቅት የነገሩን መረጃ ለእኛ ማሳማኝ ሆኖ ስለተገኘ ነው።
ለመሆኑ ዛሬ የአላማጣ አካባቢ ምን ሁኔታ ላይ ይገኛል? እንደገና አቶ አገዘው
አሁን በተጨባጭ ህብረተሰባችን እያለቀ ነው። ወጣቶች፣ ሽማግሌዎች፣ አዛውንቶች፣ ነጋዴዎች፣ ከሁሉም የህብረተሰብ ክፍሎች ሰው እየሞተ ነው ያለው፣ እየተጨፈጨፈ እየተደበደበ ነው ያለው። አሁን አላማጣ ከተማ ምድረ በዳ ሆናለች። ፖሊስ ብቻ ነው የሚንቀሳቀስባት። የዛ ክልል ልዩ ኃይል ነው አሁን ራሱ ከሶስት ከአራት ደቂቃ በፊት ሰዎች አግኝቼ ይህንኑ ነበር የሚነግሩኝ እና ምድረ በዳ ሆናለች። ወጣቱ በሙሉ ማሽላ ውስጥ ነው ያለው። ወደ ቆቦ ከተማ መጥቷል። ብዙ የዛ አካባቢ አዛውንቶች፣ ነጋዴዎች ከመደበኛ የንግድ ስራቸው ውስጥ ምንም ነገር ፖለቲካል የሆነ አስተዋጽኦ የሌላቸው ሰዎች ሁሉ በየቦታው እየታፈሱ እየሄዱ ነው ያሉት እና የምንጠይቀው የማንነት ጥያቄ ሰላማዊ በሆነ መንገድ ብንጠይቅ ፌዴራል መንግስት፣ የክልሉ ልዩ ኃይልና የክልሉ መንግስት በህብረተሰቡ ላይ የሚያደርሰውን ጫና እንዲቀንስልን፣ ማህበረሰቡ ከእንደዚህ አይነት የፖለቲካ ጫና ነጻ እንዲሆን ለማድረግ ፌዴራል መንግስትም የሰጠው መልስ የለም። መከላከያው ገብቶም ቢሆን ምንም የተሻለ ስራ አልሰራም። ልክ እንደ ልዩ ኃይሎቹ ደብድቦ ነው የሚወጣው። መንገድ ጠባቂ ነው፣ አስፋልት ጠባቂ ነው የሆነው። መከላከያው ገብቶ ይህንን ሁሉ ለማመላከት የፌዴራል መንግስትም ኢንተርናሽናል ኮሚኒቲውም ይህንን ጉዳታችን እንዲያውቅልን ለማድረግ ነው ወደ ሰልፍ እንወጣለን ብለን አስበን የነበረው።
አቶ ደጀኔ አሰፋ እዚያው አላማጣ የሚገኙ ናቸው። የአይን ምስክር ያህል ጉዳዩን በቅርብ አውቀዋለሁ ይላሉ።
ያለው ሁኔታ ራሳቸው ያመጡት ጦሳ የራሳቸው ችግር እንጂ የራያ ሰው ወይም የራያ ወጣት፣ የራያ ጥመኛ፣ የራያ አዛውንቶች፣ ሽማግሌ፣ ሴቶች ጉዳይ አይደለም። ጥያቄ የማንነት ጥያቄ የለም የሚለው ይሄ የህወሀት ጉዳይ ነው፣ የራያ ህዝብ ጉዳይ አይደለም። የራያ ህዝብ የማንነቱን ጥያቄ ሲጠይቅ ከስር ነው የጀመርነው። ወረዳ እስከ ዞባ እስከ ክልል ብሄር ነው። ሆስፒታል ላይ አራት ሰው ሙተዋል። አንድ ሰው ሳይደርስ ሙተዋል። የአራት ሰው ዝርዝራቸው ይታወቃል። አንዱ ወዲያውን ትግራ ስለሞተ ዝርዝሩን አላገኘነውም። ሁለት ሰው ውጭ ላይ ወድቀው ወደ ሆስፒታል አልገቡም።
ሁኔታው አሁን እንዴት ነው?
አላማጣ አሁን በአሁኑ ሰዓት ልዩ ኃይል ከመጥን በላይ ገብቶ ግብ አይሸጥም፣ ምን አይሸጥም፣ ምንም አይባልም። ማንኛውም ዘግቶ እየተደበደበ ራስ ያለው ሰው የራያ ተወላጅ የራያ እዛ ተወላጅ የሆነ ሰው እየታፈነ እየሄደ ነው። አሁን ድረስ አላቋረጠም። አሁን ድረስ ማለት ነው።
ወጣቶቻችን ተሰደዱ። የሚሻሻል ነገር ስለሌለ ሁላችንም ወደዚያው ነን፣ ወደ ስደት፣ ወደ ሽሽት ይላሉ አቶ ደጀኔ። በማከል
56 ወጣት ቆቦ ከተማ ገብቷል። በአሁን ዕለት ገብቷል። 92 ወጣት ግን ማሽላ ውስጥ አሉ። ሌላ ወጣቱም ወደ ግራካሱ የሚባል ቦታ፣ ወደ ጃሃን የሚባል ቦታ፣ ኪዳና የሚባል ቦታ ተሰግስጎ ነው ያለው። ወጣት የሚባል ከከተማው አንድም የለም። ወደ ወጣቶቹ አሁን እኔም እኮ ተፈላጊ ነኝ፣ ከዛም ተፈላጊ እኮ ነኝ።
እና ስለዚህ ሊሸሹ ነው?
አዎ እንዴ፣ መልስ ማዳን ግድን ነው። አድነ ነው እኮ አንድን ነገር የምትጋፈው አንድን የምትጋፈጠውም የምትጋፈው
ተሸሽገው ወዳሉት አንዳንድ ወጣቶች ስንደውል በመቶዎች የሚቆጠሩ ከዋጃ፣ ከጥሙጋ፣ ከረዥም ኮራራ የተሰደዱት በቆቦ አንድ ትምህርት ቤት ውስጥ ተጠልለው እንደሚገኙ ገልጠውልናል። በቅድሚያ ወጣት አወል ሰይድ፣
የምንኖርበት ራያ አላማጣ ወረዳ ዋጃ የምትባል ቀበሌ ነው የምንኖረው። የህወሀት ልዩ ኃይሎች የትግራይ ክልል በምንኖርበትም በራያ አላማጣ ወረዳ ዋጃ በምትባለው ከተማ ዋጃ ጥሙጋ ያለን ወጣቶችን ለማፈን የሐሰት የፍርድ ቤት ወረቀት በመያዝ ለማፈን የ15 ወጣቶችን የሚሆን ነበረ።
ለምንድን ነው የሚያፍኗቸው?
ለውጡን ደግፈን ማለት የዶክተር አብይን ወደ ስልጣን ከመጣበት ጀምሮ የራያ ማህበረሰብ በተለይ ደግሞ በዋጃ ጥሙጋና አየር ማረፊያ አካባቢ የምንኖረው የራያ አላማጣ የደቡብ ትግራይ አካባቢ ያለን እንጂ እነዚህ ነዋሪዎች ሰላማዊ ሰልፍ ወጥተናል። የድጋፍ ሰላማዊ ሰልፍ ማለት ነው። የትግራይ ክልል ባለስልጣናት ደግሞ አላስደስታቸውም። ምክንያቱም እነሱ በተቃውሞ ባለመደመር ስለሆነ ያሉት እኛ ተደምረናል በማለታችን አላስደስታቸውም። አብዱ ደረስ የሚባል ጓደኛችን ላይ የቀኝ ፍሬውን ተኩሶ በመምታት የቀኝ ፍሬው ከጥቅም ውጭ ነው ወጥቷል።
በህይወት አለ?
አዎ በህይወት አለ። ግን የቀኝ ፍሬው ወጥቶ ከጥቅም ውጭ ሆኗል።
ግን ሰልፍ፣ የድጋፍ ሰልፍ በመውጣታችሁ ነው ይሄ ተቃውሞ የተነሳው?
አዎ፣ በዛው ላይ የማንነት ጥያቄዎችንም ስለጠየቀን ማለት ትግሬ አይደለንም በሚል ራያ ወሎ ነው በሚል ጥያቄ ስላነሳን ራያ ትግሬ አይደለም፣ ራያ ነው፣ ራያ ወሎ ነው። ከዛም ሲቀጥል አማራ ነው የሚል ጥያቄ አንስተን ስለነበረ በወቅቱ ይሄ ደግሞ ለነሱ እንደ ግርስ አስብላቸው።
ሌላው ወጣት
ኡስማን ልንት ያባላለሁ።
የት ነው አሁን ያለኸው ኡስማን?
ቆቦ ነው ያለሁት።
ከነ አወል ጋራ?
አዎ ከነ አወል ጋር ነው።
መኖሪያ የት ነበረ መጀመሪያ ወደዛ ሳትመጣ ሳትሄድ በፊት?
ጥሙጋ፣ ዋጃ ጥሙጋ።
ለምን ከዛ ለቀቅ?
ከዛ ማንነት ጠይቀናል። እኛ በጣም ለ27 ዓመት ተጨቁነን የኖር ሰዎች ነን። ማንነታችን ጠፍቶብናል። በጣም ብዙ ጊዜ ተሰቃይተናል። የራያ ህዝብ በደል ላይ ነው፣ በጭቆና ላይ ነው። ይሄን ለምን ታደርጋላችሁ ብለን ጠይቀናል። ተደብድበናል። ብዙ ልጆች ሙተዋል። ይህ ምክንያት ነው ተፈናቅለን የመጣ ነው።
ይህንን በመጠየቃችሁ እንዴት ልትፈናቀሉ ቻላችሁ? ውጡ ተባላችሁ ወይስ ሸሻችሁ?
ህወሀት የፍርድ ቤት ወረቀት ለሊት ይዞ አፈና ሊያደርግ ነበር።
ለመሆኑ ከጥቂት ቀናት በፊት ያነጋገርናቸው ጉዳዩ የሚመለከታቸው የመንግስት ባለስልጣናት ለቀረቡት ክሶች መልሳቸው ምንድን ነው? በቅድሚያ የራያ አላማጣ ወረዳ አስተዳዳሪ አቶ ብርሃነ በየነ፣
ይህን ያህል አካባቢያቸውን ለቀው የሚሄድበት ህጋዊ ሽፋን እንደሌለ አካባቢያዊ ሁኔታም እንደዚህ እንዳልሆነ የሚያነሱት ጥያቄ ካለን
ጥያቄማ አንስተዋል። አሁን የእኔ ጥያቄ የተፈናቀሉ ሰዎች እንዳሉ ያውቃሉ እርስዎ?
የተፈናቀሉ ሰዎች እንዳሉ የማውቀው ነገር የለኝም።
ትምህርት ቤት ውስጥ ተጠልለን ያለ ነው ይሉኛል።
እሱ ነገር የማውቀው ነገር የለኝም። እኔ
የራያ አካባቢ በማስተዳደር ነው ያለው። አቶ ብርሃነ
እያልኩ ያለሁት እኮ በእኛ በኩል የተፈናቀሉ ሰዎችን አላውቅም እያልኩ እኮ ነው። ግልጽ አይደለም እንዲ አማርኛ?
አዎ ግልጽ ነው። ግን ራያ እኛ ራያ የትግራይ ክልል አይደለንም እንላለን። እነሱ ደግሞ የለም ልክ አይደላችሁም፣ ካልፈለጋችሁ ውጡ።
የትግራይ ክልል ናቸው አይደሉም የሚለውን ነገር ህግና ስርዓት ያለው ሀገር እኮ ነው ይሄ። ህገ መንግስት አለው። እንዴት ጥያቄ ማንሳት እንደሚቻል፣ እንዴትም ጥያቄ እንደሚመለስ፣ ለማን እንደሚጠየቅ፣ ማን እንደሚመልስ በግልጽ የተቀመጠ ስርዓትና ህግ ያለው ሀገር ነው።
ልክ ነው፣ ልክ ነው። አሁን
መጠየቅ የሚፈልግ ሰው ካለ መጠየቅ ይችላል።
ልክ ነው አቶ ብርሃነ።
እስከማውቀው ድረስ ግን በህግና ስርዓት የተጠየቀ ጥያቄ እንደሌለ፣ በዚህም ማስተናገድ ያልቻለ ሰው እንደሌለ ነው የማውቀው።
ራያ የአማራ ክልል ነው ወይስ የትግራይ ክልል ነው? እሱን ይመልሱልኝ እስኪ።
እኔ እስከማውቀው ድረስ ደቡባዊ ዞን የራያ አካባቢ የማስተዳድረው ራያ አላማጣ ደግሞ የትግራይ ክልል መሆኑን የማውቀው በትክክልም ትግራይ ክልል ነው። ምንም ያጠራጥር ነገርም የለው።
የትግራይ አይደለም በማለታችን ወከባ ደረሰብን፣ ታሰርን፣ እስከ መሞት የደረሱ ሰዎች አሉ ነው የሚሉኝ እነሱ። ስለዚህ የሚያውቁት የለም
አይደለም። አሁን በተለያዩ በግለሰብ ደረጃ የተፈጠሩ ግጭቶች የሚደርስ ጉዳትና አንዳንድ ነገሮች ሊኖሩ ይችላሉ። በመሰረቱ ግን እንደ መንግስት ነው ይሁን መልስ እየሰጠ ያለ መሰለኝ።
እሺ እሺ።
እንደ አካባቢው የመንግስት ተወካይ ለመንግስት የቀረበ ጥያቄም የለም፣ መንግስት ያላስተናገደው ጥያቄም የለም፣ መንግስት ያስፈናቀለው ሰውም የለም እያልኩ ነኝ። ይሄ ግልጽ ነው።
እነዚህ ተጠልለናል የሚሉ ሰዎች ጋር እናንተ ብቅ ብላችሁ ለማየት አትችሉም? አቶ ብርሃነ
አናቅማ እኛ እናቀው ጉዳይ እኮ ነው።
ሌላው ባለስልጣን ረዴ ሀለፎም ይባላሉ። የትግራይ ኮሚኒኬሽንስ ኃላፊ ናቸው። በተለይ ከአዲስ አበባ የሚሰጠው አስተያየት ከሩቅ ሆኖ በረዥሙ እንደ ማማሰል ያለ ይሉታል።
እኛ ክልል ውስጥ በማንነት ምክንያት የሚታሰር ማንም ሰው የለም። ትግራይ በሰላም የሚኖርበት ክልል ነው። የሌላ ክለብ አባል ለማድረግ የእጩነት ጥያቄ ማቅረብ ነው የሚመስለው እንጂ እውነታው በፍጹም መሬት ላይ የሌለ ራያ አካባቢ ለስደት ምክንያት ሊሆን የሚችል ችግር የለም። አዲስ አበባ ሆነው በረዥም ወጥ እንጨት ለማማሰል የሞከሩ አካላት ማንነታቸውንም በግልጽ የምናውቃቸው እኔም በግል የማውቃቸው ጭምር የሰሩት ድራማ የዛው አካል ነው።
ራያ በማስተዳደር ስር ነው። አቶ ረዳይ
ራያ ማለት የት አካባቢ ነው የፈለከው?
ራያ አላማጣ፣ ራያ ዘቦ አለ፣ ራያ ወፍላ፣ ራያ ቆቦ፣ እነዚህ በአማራ ክልል ናቸው። በትግራይ ክልል ውስጥ
ራያ ቆቦ ያልከው ከሆነ የአማራ ክልል ነው። ራያ አላማጣ፣ ራያ
ዘቦ፣
ራያ ኮረም የሚባል ስም እንኳን አይደለም። ኮረም ራያ ውስጥ ያለ ነው እንጂ በሙሉ ራያ የሚባል ቅጥያ የሚወጣላቸው አይደለም። ኮረም ኮረም ነው። ትግራይ ክልል መስተዳድሮች ናቸው።
አድማጮቻችን፣ ይህ እንግዲህ የራያ የማንነት ጥያቄ በሚለው ጉዳይ መነሻነት ደረሰ ስለተባለው በደልና ተፈናቀልን ስለሚሉ ወጣቶች የባለሥልጣናትን ምላሽ ያካተትንበት ዘገባ ነው። በዚህ ወቅታዊ ጉዳይና በመሳሰሉት ላይ የአማራ ክልላዊ መንግሥትና የትግራይ ክልል ኮሚኒኬሽንስ ቢሮ የተለዋወጧቸው መግለጫዎች አሉ። በነገው ምሽት ኃላፊዎቹን አነጋግረን ስናበቃ ለማቅረብ እንሞክራለን። ለአሁኑ ሰላም።
አመሰግናለሁ አዲሱ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርሲቲ ለዚህ የትምህርት ዓመት ከ6000 በላይ ተማሪዎችን ተቀብሏል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
የባህር ዳር ዩኒቨርሲቲ በያዝነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናኸሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ግብ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌ ሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው።
ዩኒቨርሲቲም ደግሞ ጥሩ ነው። ትላንት ራሱ መኪና መንገድ ላይ ቆይተን ነበረ። ከምሽቱ 2 ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናሃራ መጥቶ ተቀበሉ። ልጆቹን እንዳለ 2 ሰዓት ተኩል ይሆናል መጥቶ ዶርም ያስገቡት። በስነ ተቀበሉት። በቃ እኛም ደግሞ በሰላም አልጋ ይዘን አድረን መጣ። ባህር ዳር ጥሩ ሀገር ነው፣ ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው ተብዬ ነው ይዤ የመጣሁት። እንደውም ሌላ ሀገር ቢሆን አላመጣም፣ እዚያ በብር አስተምራለሁ እንጂ ወደዚህም አላመጣም ነበረ። ግን እዚህም አመጣው። እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ፣ በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸው፣ ግባቸውም፣ አየሩም ጥሩ ነው። በቃ በጣም ደስ የሚል ነው።
እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነውና ከተማሪውም ከመምህራኑም ከማህበረሰቡ ምን ይጠበቃል ብለው ያስባሉ?
አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንድደርስ ነው የምንፈልገው። እኛ በብርም በሆነ በአቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለ ምንም ፖለቲካ ትምህርቱን ብቻ ተምሮ ወደ ትምህርቱ ነው ጭንቅላቱ መሆን አለበት እንጂ እኛ የሚመክሮን ይህንን ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት በቃ ይሄ የእኛ ሀሳብ። አሁን ምንም የቀራ የለም፣ በቃ ለእኛ ሆኗል። መንግስት ከዚህ በላይ የሚፈልገውን የለም።
ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ተገኝ በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር። መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው።
ልጄን እዚህ ለማስመዝገብ ነው ይዤ የመጣሁት። ያው ቦታውም በጣም ሩቅ ስለነበረ መንገዱም አሁኑ ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው፣ ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጤ ጥሩ አልነበረም፣ ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው፣ ሰላም አለው፣ ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዞ ጥሩ ነገር አልነበረም፣ ግን አሁን በዚህ ክልል ላይ ያለው ነገር ሳይ ገዛ ካለው ሁኔታ ጋር አያይዤ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ ጋር በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋር አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው፣ ጥሩ ነው ማለት አሁን ካለው ከደቡብ ጸጥታውና ይሄኛውን ሳይ በጣም ጥሩ ደረጃ ላይ ነው ያለው። በዚህ እምነት ነው አሁን ልጄንም እዚህ ጥዬ ለመሄድ ያሰብኩት። ማለት ነው ላለመላክም ፊት ወስኜ ነበር። አሁን መጥቼ ሁኔታውን ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም ካለው ሁኔታ በጣም ደስ ብሎኛል።
የዩኒቨርሲቲ ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲ ቆይተው በልዩነት ተቻችሎ መኖር ከአንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ።
የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስን ሆነን መገኘት የለብንም እና ይሄ የሚጠበቅ ነው፣ መጠበቅ ያለበት ነገር ነው። በዚህ ረገድ ተማሪዎቻችን ልዩነታቸው ይዘው ሊመጡ ይችላሉ። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል፣ እድል ተሰጧቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች፣ እኛ ግን ውስጥ አንድ ላይ መኖር ካቃተን መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው። ከሌላው ከምንወቅሳቸውም የተሻልን አይደለንም ማለት ነው። እንዲያውም የባስንን ማለት ነው። በዚህ ረገድ ተማሪዎቻችንን ቻለንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሀሳብ ፍጭት፣ ውይይት፣ ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። የዚህ አካል የሆነው ደግሞ አንዱ የሌላው ልዕልና ሊያስከብር የሚችለው በሀሳብ ከሆነ በመነጋገር ከሆነ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት ራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት ራሱ ተማሪው ነው ማለት ነው እና በዚህ ረገድ ለምሳሌ እንደ ምሳሌ እዚህ በፊትም ተነስተ የነበረው የተለያየ የፖለቲካ ፓርቲዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ የተለያየ የፖለቲካ እምነት ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው።
ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች ዩኒቨርሲቲውን ህግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል።
በዩኒቨርሲቲዎች ትንሿ ኢትዮጵያ በምንላት ውስጥ ሲኖሩ የዩኒቨርሲቲውን ህግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከህግ በታች ነን። ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው፣ ለጋራችን ነው። ማንም የራሳችን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲ ሌጅስሌሽን አለ፣ የሴኔት ህግ አለ። ከዚህም በተጨማሪ የተማሪዎች የዲሲፕሊን ኮድ አለ። በእነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ ዓላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታን ፍኖተ ካርታ ላይና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የእነዚህ ውጤት የሚለካው ቅድም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት የምናስመዘግብበት አመት ይሆናል ብለን ነው የምናስበው።
በመጨረሻም ተማሪ ፋንታ የታየ የምታስተላለፈው መልእክት ቢኖር ይኸው ነው።
እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ዶርም ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው እያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምንም አይነት ፖለቲካ አያስፈልግም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ሪፖርት እናልፋለን። የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አቀረቡ። ዝርዝሩን መለስካቸው አማሃ ይዟል።
ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግሥታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግሥታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማኅበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬ ዕለት የሰውን ልጆች ሁሉ ተስፋ ህልምና አድማሳዊ ፍላጎት ያካተተው የተባበሩት መንግሥታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሠራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋ አንቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉቴሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግሥታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ሚስተር አያንያስ ቻፒንጋ ቹማ ናቸው።
ኤክስትሪም ፖቨርቲ ኢዝ ቢይንግ ሪዲዩስድ ባት ዊ ሲ ኢንኢኳሊቲ ግሮዊንግ የት ዊ ዶንት ጊቭ አፕ ቢኮዝ ዊ ኖው ባይ ሪዲዩሲንግ ኢንኢኳሊቲ።
ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና ዕድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና። የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋ አንቆርጥም፣ ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሔ መሆኑን እናውቃለን። በአያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሠረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋ አንቆርጥም፣ ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን።
ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግሥታት ምስረታ መታሰቢያ ዕለት ሁላችንም የተባበሩት መንግሥታት ቃል ኪዳኖችን ለመጠገን ፕላኔታችንን ወይንም ምድራችንን ለመፈወስ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግስታቱ ድርጅት ያንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግስት ወክለው የተገኙት የሀገሪቱ የውጭ ጉዳይ ሚኒስትር ዴኤታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የሚሰጠውን ከፍ ያለ ስፍራ አስታውሰዋል።
No doubt, the United Nations is the largest body serving.
የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና መከከር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁን ወቅትም የአፍሪካ ኢኮኖሚ ኮሚሽንን ጨምሮ የ28 የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው።
የተባበሩት መንግስታት ድርጅት በኦፊሴል ህልውናው የታወቀው የዛሬ 73 ዓመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ፣ ፈረንሳይ፣ ሶቪየት ህብረት፣ የዩናይትድ ኪንግደም እና የዩናይትድ ስቴትስ መንግስታት የድርጅቱን ቻርተር ካጸደቁ በኋላ ነበረ። በመስራች መንግስትነት የሚታወቁት ግን 50 የዓለም ሀገሮች ብቻ ናቸው። ከነዚህም መካከል ኢትዮጵያ አንዷ ስትሆን ግብጽና የደቡብ አፍሪካ ህብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዚምባብዌ የምጣኔ ሀብት ቀውስ እጅግ አስፈላጊ በሆኑ መድኃኒቶች ላይ ከባድ እጥረት አስከትሏል። በዚህም የተነሳ ሰው መድኃኒቶችን ከድብቅ ገበያ ለመግዛት መገደዱን ባለስልጣኖች እየተናገሩ ነው። ባለስልጣናቱ በድብቅ የሚገዙት መድኃኒቶች ከጥቅማቸው ይልቅ የሚያደርሱት ጉዳት ሊያመዝን ይችላል የሚል ስጋት እንዳላቸው እየተናገሩ ነው። ኮሎምበስ ማቡንጋ ከሐራሬ ዘገባ አጠናቅሯል። አዳነች ፍሳዬ ታቀርበዋለች።
በዚምባብዌ የተከሰተው እጥረት በነዳጅ ዘይትና በመሰረታዊ እቃዎች ላይ ብቻ የተወሰነ አይደለም። የዚምባብዌ ፋርማሲ ባለሙያዎች ማህበር እንደሚለው በውጭ ምንዛሬ እጥረት ምክንያት ለካንሰር፣ ለስኳርና ለደም ግፊት በሽታዎች ሕክምና የሚያስፈልጉና አንዳንድ የአንታይባዮቲክስ መድኃኒቶችን ለመግዛት አልተቻለም። የ77 ዓመት ዕድሜዋ ሌና ሉኳኒ በውጭ ሀገር የሚኖሩ ልጆች ስላሏቸው ለስኳርና ለደም ግፊት በሽታቸው መድኃኒት ለማግኘት ችለዋል።
በአሁኑ ወቅት ከባድ ነው። ከሚያስፈልጉኝ 5 መድኃኒቶች ሁለቱን ብቻ ነው የማገኘው። ስለሆነም በምመገባቸው ምግቦች ለመጠንቀቅ እየሞከርኩ ነው።
ሉኳን ያያይዘውም ሌሎቹ በሽተኞች አንዳንዴ መድኃኒት አያገኙም ወይም ከመንገድ ላይ ይገዛሉ ብለዋል። መንግስት ግን መንገድ ላይ የሚገዙትን መድኃኒቶች ማመን አይቻልም ይላል። የዚምባብዌ የመድኃኒት ቁጥጥር ባለሥልጣን ሽንጋይ ጓዲትዞ ያብራራሉ።
Those medicines have not been assessed to make sure that they are of good quality, they are safe and they are effective.
እነዚህ መድኃኒቶች አስፈላጊው ጥራት ይኖራቸው እንደሆነ አስተማማኝና ውጤታማ ይሁኑ አይሁኑ አይታወቅም። ስለሆነም እዚህ ላይ ያለው አደጋ በሽተኞቹን ያድናል በሚል እምነት የገዙት መድኃኒት በሽታቸውን ሊያባብስ የሚችልበት ሁኔታ ሊኖር መቻሉ ነው።
ችግሩ ግን የመድኃኒት እጥረት እስካለ ድረስ መድኃኒቶች መንገድ ላይ መሸጣቸው አይቀርም። እነዚህ መድኃኒቶች ደግሞ በሽተኞችን ሊያድኑ ወይም ሊጎዱ ይችላሉ።
ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን 3 ሰዓት ከ39 ደቂቃ ሆኗል። አዲስ አበባ ላይ amharic.voanews.com በፌስቡክ ገጻችን ቪኦኤ አምሃሪክ ብላችሁ ዝግጅቶቻችንን በተጨማሪ ማግኘት ትችላላችሁ። ወደ ተከታዩ ቅንብራችን እናልፋለን። ኢትዮጵያውያን በአሜሪካ በዩናይትድ ስቴትስ የሚዙሪ ግዛት የሴንት ሉዊስ ከተማ ኢትዮጵያውያን ማኅበረሰብ ጽሕፈት ቤት ለአንድ አባሉ የጀግና ሜዳሊያ የመሸለሙ ዜና መነሻ ሆኖ በግዛቲቱ የማኅበሩን ፕሬዝደንትና ተሸላሚውን ማቅረባችን ይታወሳል። ቀደም ሲል በዚያ ዝግጅት በአብዛኛው ያስተዋወቅ ነው ግን የማኅበሩን ጽሕፈት ቤት አመሰራረትና እንቅስቃሴ ነበር። የዛሬው የዝግጅቱ ሁለተኛ ክፍል ደግሞ ከተሸላሚው ጋር የተካሄደ ውይይት ይሆናል። የሴንት ሉዊስ ኢትዮጵያውያን ማኅበረሰብ ፕሬዚደንት አቶ ሰይፉ ጉደታም ሽልማቱ የተሰጠበትን ዋና ምክንያት ይገልጻሉ። እንኳን ደስ ያለው ሲል ጀመረ አዲሱ አበበ። ተሸላሚው አቶ ገድሉ መታፈሪያ መለሱ።
አሜን አሜን አቶ አዲሱ፣ እኔም በጣም ደስ ብሎኛል።
አቶ ሰይፉ ምንድን ነው መለኪያችሁ? ለምንድን ነው አቶ ገድሉን ለዚህ ሽልማት ያበቃችኋቸው? እስቲ ከርሶ እንስማ።
ለ35 ዓመታት ደከመኝ ተጎዳው ሳይል ህብረተሰቡን በማገልገል ይህንን የ35 ዓመት ተግባር እውቅና ለመስጠት ለማመስገን፣ እንደገና ደግሞ ለመጪው ትውልድ ትምህርት ይሆናል። በነገራችን ላይ ከኢትዮጵያ ኮሚኒቲ ውጭ ሽልማት አግኝተዋል። ወጣቶቹ ሄደው ነበር የእኛ ወጣቶች እና ምንድን ነው ያሉት? ሌላው ሲያመሰግነው ሌላው እንትን ሲለው እኛን እባካችሁን ኮሚኒቲ ይሄንን ነገር ይውሰድልንና ስፖንሰር ያድርገንና እናዘጋጅለታ ነው። ግፊቱ በእውነቱ ነው የምልህ ከወጣቱ ነው እና ያ በጣም ነው ያስደሰተን።
ለማመስገን ነው ያሉት። አንድ ሰው ለሰራው መልካም ነገር እናመሰግናለን ብሎ እውቅና መስጠት በእውነቱ መለመድ ያለበት ነው። በዚህ አርአያነቱም ምናልባት ለብዙ አድማጮቻችን ምሳሌ እንዲሆን በመፈለግ ወይ በማሰብ ነው የምንወያየው። በዚህ ላይ እውቅና ሳይሰጥ መቅረቱ ትክክል አይደለም ብለው ወጣቱ በዚህ ጉዳይ ኃይሉን አስተባብሮ እናንተን አሳስቦ ለዚህ በመድረሱ በጣም ደስ ይላል። አቶ ገድሉ በድጋሚ እንኳን ደስ ያለው። ምን ተሰማዎት?
በጣም በጣም ትልቅ ደስታ ነው የተሰማኝ በእውነቱ። ይህንን እኔ የማይገባኝን ብዬ ነው የገለጽኩላቸው። እነሱ የተለየ አመለካከት አላቸው። በእውነቱ ትልቅ ደስታ ነው የተሰማኝ።
እርስዎ ግን እንዳደረጉትን አስተዋጽኦ መለስ ብለው እንግዲህ ብዙ ጊዜ ራስን ዝቅ የማድረግ ነገር፣ በትህትና የመቅረብ ነገር፣ እኔ ምን አድርጌ ነው አይገባኝም እኮ እንዲህም ይባላል። ይሄ ጥሩ ሊሆን ይችላል ከባህል አንጻር፣ ግን በአንድ በኩል ደግሞ መጥፎነቱ ለሌላው ምሳሌ እንዳንሆን ይገድበናል። ምን ሰሩ? ይሄን ሊያረጉት ምን ቢያረጉ ነው ይገባኛል ይላሉ ወይ የሚል ጥያቄ ሲመጣ ኧረ እንደው አይገባኝም ይባላል። ግን እንደሚገባው ይሄን በማድረግ ነው ቢሉ ደግሞ ሌሎቹ ትምህርት ያገኛሉና ይገባኛል ይላሉ። ይሄ እውቅና
መቼም ለስራዬ ምንድን ነው ህዝብን ወዳለው፣ ህዝብን አፈቅራለው፣ አገሬን ወዳለው። አገሬ ትልቅ አገር ናት። በዚህ በእርግጥ አደንቃለሁ፣ አመሰግናለሁ ለሰጡኝ።
በ27 ዓመቶ በስደት ወደ አሜሪካ መጥተው ምን አይነት ውጤታማ ስራ እንዳከናወኑ እስከ ኮንግረስ ያደረሰ እንቅስቃሴ እንዳለዎት አንብቤያለሁ። ከእርስዎ አንደበት እንስማስ፣ ምን ምን አደረጉ እዚህ ሀገር ከመጡ ጀምሮ? እስቲ ጎላጎላ ያለውን እንደው ለሰው ምሳሌ የሚሆነውን ይጥቀሱልኝ።
ምሳሌ የሚሆነው ምንድን ነው? ከዚህ በፊት ስለ ኢንተርፌዝ ያለን አመለካከት አነስተኛ ነው። ማለት በሃይማኖት መካከል አብሮ መስራት። እነዚህ ደግሞ አሜሪካ ውስጥ ትልቅ ቦታ አላቸው፣ ኢንፍሉዌንሻልም ናቸው። በስራ ያገኘሁት ምንድን ነው? ከእነሱ ጋር በመስራት የሁሉም ሃይማኖት ጥሩ እንደሆነ ተመሳሳይ መልእክት እንዳላቸው ቅራኔን መፍታት ዘዴ ተምሬያለሁ። እኔ ትሬንድ የቅራኔ አፈታት ቴክኒሽያን ነኝ። ምን ማለት ነው? ኮንፍሊክት ሬዞሉሽን
የሚባለው
ሚዲየተር ነኝ። በመካከል ችግር ሲነሳ ሰዎችን አስታርቃለሁ።
ወደ ሎየር ሄድ
ይሄ ነገር አድርጌያለሁ። ሌላው ትዝ የሚለኝ በኮንፍሊክት ሬዞሉሽን ሰዎችንም አሰለጥን ነበር፣ ይልኩ ነበር ሰዎች። መንግስት ለምሳሌ አንድ ከስቴት ዲፓርትመንት ጋር የተያያዘ ድርጅት አለ እዚህ። ከአፍጋኒስታን ሰው ሲመጣ አሰለጥን ነበር፣ ከፔሩ ሲመጣ አሰለጥን ነበር። እንዴት አድርገን ነው ከጦርነት ይልቅ በመግባባት የምንፈታው? ያ ትልቅ እንትን ነው ያሳደረብኝ። በተለይ አገራችን ስላለው ሁኔታ ሳይ የመደማመጥና ነገሮችን በውይይት መፍታት በኃይል ሳይሆን። ሴፉም አብረን ሰልጥነሃል በዚህ ዋሽንግተን ዩኒቨርሲቲ አይደለም እንዴ?
አንድ
አምስት ሆነን ሰልጥነናል። አሁንም ቢሆን ወደ ኢትዮጵያ ሂጄ ይህን ለማስፋፋት ሞከራል።
ስለ ቤተሰብ ሲባጭሩ ይንገሩኝ። አሁን ቤተሰብ አለ? ልጆች አሉ? እንዴት ነው?
ያው ልጆች አሉ። ባለቤቴን ካመጣ በኋላ ሶስት ልጆች ጋር ነው የምኖረው።
በኋላ ነው የመጡት ባለቤቶ?
አዎ፣ አግብቼ በኋላ ነው የመጣችው። በጣም አንደርስታንዲንግ አላት ባለቤቴ።
በጣም ይረዱዎታል።
አዎ፣ ስብሰባ የእኔ ስብሰባ ማለቂያ የለውም እሷም ትላለች፣ ግን ትደግፈኛለች። ሰዎች በችግር ሲመጡ ወደ ቤት እያለቀሱ ሲመጡ ትረዳለች፣ የምረዳውን ሁሉ ታያለች። እና ይህን ማግኘቱ ራሱ ትልቅ ጸጋ ነው። ከዚህ ሌላ ባህላችንን ሜል የኢትዮጵያንን ባህል ለማሳወቅ ከዩኒቨርሲቲዎች ከሌሎች ኢንስቲትዩሽኖች ጋር እንነጋገራለን። ስፒከርስ ቢሮ አለ በየቦታው ሴንት ሉስ ውስጥ
አፈጉባኤው ቢሮ።
አዎ፣ ስፒከርስ ቢሮ ራሱ ይጠራናል። የታወቅ ድርጅት ነን። ትንሽ ብንሆንም በጣም የታወቅ ነን እና እዛ ሄደን በቤተ ክርስቲያን ስለ ማኑስክሪፕት ስለ ኢትዮጵያ ሴቶች ይህንን ገለጻ እናደርጋለን። እንደውም ኢትዮጵያ ውስጥ የዱ ስኮላርስ ከኛ ትምህርትና አንዳንድ ነገሮችን ይወስዳሉ ግብ እንዳይላቸው። እና በአጠቃላይ ይህንን ይመስላሉ። ሴፉ ከገለጸው ግን አንድ በጣም ደስ ያለን ኦጋዴን ውስጥ የውሃ ጉድጓድ ስናስቆፍር 7 የውሃ ጉድጓዶች ከሃፍ ላይፍ በላይ ያለው ማለት ላይፉን ማጥናት ነበረብን ከአንድ ሴንት ሉስ ዩኒቨርሲቲ ካለ ኢትዮጵያዊ ምሁር ጋር። አፍሪዝ የፓይፕ የሚባል አለ ራሽያ ውስጥ የሚሰራ። በጣም ቀላል ነው ኢንስቶል ለማድረግ ፓምፑ። በጣም ረጅም ጊዜ ይቆያል። በግምት ሚኒመም ኤጁ 80 ዓመት ነው። እዛ አካባቢ 7 ጉድጓድ በማስቆፈር አሁን ያለውን ሁኔታ እናውቅም። እዛ አካባቢ በዩኒሴፍ ሪፖርት መሰረት ዳይሪያ ሬቱን እዛ አካባቢ ያለ የተቅማጥ በሽታ በ80% አነሰናል። ምን ምን አይነት እውቅና ያገኘው የሚለው ያው በፍሎር ኦፍ ዘ ኮንግረስ ኮንግረስማን ካርናሃን ተነስተው አይራይዝ ብለው ስለ እኔ ንግግር አድርጓል። አፕሪሺየሽን ገልጿል። ሀውስ ኦፍ ሪፕሬዘንታቲቭ
ተወካዮች ምክር ቤት
ዲሲ።
እሺ፣
እዛ ውስጥ የሚዙሪ ኮንግረስማን እኔን እውቅና ሰጥተውኛል። ያም በዩኤስ ፕሪንቲንግ ፕሬስ ታትሞ እንደውም እንትን ጉግል ላይ ያለ ይመስለኛል። ሌላው ያገኘሁት ሽልማት ምንድን ነው? ዶተርስ ኦፍ ዘ አሜሪካን ሬቮሉሽን ትልቅ ድርጅት ነው። ከጆርጅ ዋሽንግተን ጀምሮ ሲተላለፍ ሲወርድ ሲዋረድ የመጣ ነው። የእነሱ ድርጅት ሪኮግናይዝ የሚያደርገው በጦርነት የቆሰሉ ትልቅ ጀብዱ የሰሩ ወታደሮችን ነው። ከዛ ውስጥ ከተመረጥኩት ውስጥ ሚዙሪ ውስጥ የመጀመሪያው ጥቁር ነኝ። አይ ዶንት ኖ ሌላ አካባቢ እንዳለ ሪሰርች አልሰራሁም። ጠሩኝና ላደረግከው ብዙ ሰው ሲቲዝን ስላደረግ በዚህ በ30 ዓመት ውስጥ ብዙ ሰው ሲቲዝን ስላደረግ በዴዲኬሽን አሜሪካኒዝም ሜዳል ሰጥተናል። ናሽናል ኦፊሱ ዲሲ ያለው እና የወርቅ ሜዳል ነው የሰጡኝ። ያ በጣም አስደስቶኛል። ሌላው በኢንተርናሽናል ኢንስቲትዩት በሐውልቱ ስር ስሜ ተጽፏል። ናሽናል ኢንስቲትዩት ሐውልት አለው ውስጥ ኦፊሱ ውስጥ ሴንት ሉዊስ። ኢንተርናሽናል ኢንስቲትዩት ማለት ትልቅ ድርጅት ነው። ፕሌክም ሰጥተውኛል እዛ ላይ ከከንቲባው ጋር። ከንቲባውም የኔ አይነት ሽልማት አግኝ። ሌላው ለማጠቃለል ያህል ከኤዲኤል ጋር ሰራለሁ። ኤዲኤል አንታይ ዲፌሜሽን ሊግ እስራኤላውያን ጋር ላይ የደረሰው አንታይ ሴሜቲዝም፣ ጸረ ሴማዊነት፣ በዘር መጥላት ያው የሁለተኛ የዓለም ጦርነት ህግ እንትን የምንለው ነው። ከዛ የተወለደ ድርጅት ነው። ድርጅቱ ክፍት ስለሆነ ጥላቻን ለማስወገድ በአካባቢያችን ናሽናሊ የዚህን አይነት ምንድን ነው በደንብ አድርገን እናወግዛለን። ካልተሰማም ነገሩን ትምህርት እንዲሰጥበት ይደረጋል። ከዛም እንትን ካለ ወደ ህግ እንዲወስዷቸው ጥረት እናደርጋለን። እዛ ኮሚቴ ውስጥ አለሁበት። በጣም ደስ ይለኛል።
መነሻችን እንግዲህ የሴንት ሉዊስ ኢትዮጵያውያን ማህበረሰብ ጽህፈት ቤት ለአቶ ገድሉ ያደረገውን እውቅና በተመለከተ ነው ሁለታችሁን የሚያስኩት።
አቶ ገድሉ አንዴ ትንሽ ነገር ነው። በዚህ አጋጣሚ በሴንት ሉዊስ በችግሩም በደስታውም ለረዱ የቦርድ አባላት ጓደኞቼ፣ መላው የሴንት ሉዊስ ህዝብ ነዋሪ ትልቅ ምስጋና አቀርባለሁ።
ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜያቸው።
እኛም ከስቱዲዮ አዲሱን እናመስግንና ወደ ተከታዩ ቅንብራችን እንዘልቃለን። አሁን ከምሽቱ 4:47 ሆኗል። 48 ደቂቃ ሆኗል አዲስ አበባ ላይ በስቱዲዮ ሰዓታችን መሰረት። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንደዚሁም ከፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ መከታተል፣ አስተያየቶቻችሁን ማንሸራሸር ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን እንድትከታተሉም እንጋብዛለን። በቀላሉ እያስተናግድናችሁ ያለነው ሰሎሞን አባተና
ቆንጂት ታየነን።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደ ተከታዩ ቅንብራችን እናልፋለን። የቪኦኤው ዘጋቢ በኤርትራ ከተወልደ ወልደ ገብርኤል ጋር ቆይታ። ¶¶
ሶሎሞን፣ ትናንት ከተወልደ ጋር ያደረግከው ውይይት ነው የሚቀጥለው አሁን?
አዎ፣ ትናንት በአሰብ ላይ በስፋት ተናግሮ ነበር። ከትናንትና የቀረ እና በሌላው አካባቢ ላይ ያለውን ሁኔታ ደግሞ ይጠነጥናል።
መልካም።
ሌላው ከአሰብ ደግሞ ወጣ ስንል ወደ ደጋው አካባቢ ደግሞ ስንሄድ አሁን ወዳለህበት፣ በዛስ ያለው ሁኔታ ምን ይመስላል? ተወልደ፣ ሰው ድንበር ላይ ይመላለሳል ወይ? በሁለቱም በኩል ማለቴ ነው። ክፍት ነው ወይ? አሁን
እኔ ስገልጸው እውነት መናገር እዛ ከአንተ ጋር ሆኜ አላምንም ነበር። ከክፍትም በጣም የተከፈተና በሰፊ የተከፈተ መንገድ ነው ያየሁት። ፕሮግራም አለኝ ወደ ዛላምበሳና ወደ መረብ አድኳላ ራማ ለመድረስ ግን ቡሬ ነው የተሻገርኩት እስካሁን ድረስ።
እሺ።
ቡሬ ሲሻገር መስመርም አንድ ጥበቃ መስመር ላይ የሆነ ገመድ ይዘረጋሉ። ልክ ስንደርስ ያወርዱታል ገመዱ፣ እናልፋለን። ቡሬ የኢትዮጵያ ድንበር ከተማ ነው።
አሁን በአሰብ በኩል
እና ድንበር ነው የዋል ነው ቡሬ ያገኘ ነው። የዋይፋይ የኢንተርኔት መስመር በጣም ፈጣን እና በጣም ደስ የሚል ነው።
ጥሩ ነው። አዲስ አበባ ላይ ሰዎች ያማርራሉ ቡሬ ላይ ይህን ያህል ጥሩ ነው ካልክ
ለምን ሆነ ታውቃለህ? በጣም ይገርም ነገር ዛላምበሳ ማዳም የለም ቡሬ ቴክኖሎጂ የለም፣ የኢንተርኔት ስማርትፎን የለም።
አሀ ብዙ አይጨናነቅም።
አይጨናነቅም፣ ትክክል። ስለማይጨናነቅ ነው ተጠቃሚ ብዙ የለም።
ስለዚህ
አንድ ሶስት ሁለት ሰው አራት ሰው አራት ሶስት ማይሆን ሰዎች እሱንም ይዘው በቃ ቢዝነስ ይሰራሉ። ግን እኛ እንኳን በነጻ ብለው ለእኛ በነጻ ብለው ምክንያቱ እንደዚህ አይነት ስዕልና ፎቶግራፍና ቪዲዮ ለመላክ ልችልበት ቦታ ከሚያስከፍሉበትን በጣም ትንሽ ነው እና በጣም ይገርማል። ሰሎሞን ያየኸው ነው ፎቶግራፍ እያየኸው በአይንህ ይሄዳል።
እንግዲህ ሰዎች አዲስ አበባ ላይ ችግር አለብን ሲሉ ወደ ቡሬ ብቅ ብላችሁ የምትልኩትን ልካችሁ ተብሎ ተመለሱ ማለት ነው።
ወደ ቡሬ ብቅ ብለው እዛም ከዛም አሰብ ድረስ ብለው ቢመለሱ በጣም ያያሉ። ደግሞ የሚገርም ነገር አንድ እዚህ ጥቆማ ለሰው ለእኛ አድማጭ መንገድ ለመንገድ የሚያስፈልገው እንግዲህ አሁን አየዋለሁ። በዚህ በዛላምበሳ መንገድ ሌላ ነው ማለት በኤርትራ በኩል ያለው መንገድ አስቸጋሪ ነው። በኢትዮጵያ ደግሞ በጣም የተሻሻለ መንገድ ነው ያለው። በቡሬ ደግሞ ተቃራኒ ነው። በቡሬ በኩል በኤርትራ በኩል ያለው ከአሰብ እስከ ቡሬ አውሮፕላን ማብረር ትችላለህ። የአሜሪካ ስታንዳርድ ያለው በአንድ ካምፓኒ ተሰራ ነው እንደነገሩኝ። ትፋቱና ጥራቱ የተለየ ነው።
ስለዚህ አሁን አሰብን ለማሻሻልና ለማድረስ ለሚደረገው ጥረት ይሄ አንድ አጋዥ ይሆናል ነው የምትለኝ? ምናልባት ይሄኛ የተሻለ አገልግሎት ይሰጣል።
ቡሬ ሆኜ እንደነገሩኝ መንገዱ ችግር ያለው ከቡሬ ወደ አዲስ አበባ ያለው መንገድ መተብላሸ ነው የነገሩኝ። ከቡሬ ወደ አሰብ ግን በአይነት ስላየሁት በጣም ስሙዝ የሆነ በጣም የተስተካከለና ምንም እንትን የማያስፈልገው ነው። እኔ ይልቅ ያላየሁት ነገር በዛላምበሳ በኩል ያለው ከአዲቀየ ሰናፌ መንገዱ ብዙ እንዳልሆነ ነው የተረዳሁት።
ገና አላየኸውም? እሱን ከአዲቃይህ እስከ ሰናፌ ያለውን መንገድ
የዛላምበሳና የሰናፌ አላየሁትም። ሳየው እነግርሃለሁ።
እሺ፣ እስቲ አስመራ ላይ ደግሞ ስላለው ህይወት ንገረኝ። እስቲ ከኢትዮጵያ ወደዛ የሚገባ ሰው፣ ከአስመራ ወደ ኢትዮጵያ የሚሄድ ሰው ምንድን ነው የሚለው? ምንድን ነው የሚነጋገረው? ምንድን ነው የምታየው? አስመራ ላይ ምንድን ነው የሚለዋወጠው?
በቃ የንግዱን በብዛት ይነግዳል። እቃዎች ከጠየቀኝ ምናልባት ከዚህ የሚሄደው ሞስትሊ ኤሌክትሮኒክስ ነገር ነው የሚሄደው ከዚህ እና የብርድ ልብስ ምናምን የዱባይ ምናምን ብርድ ልብስ፣ ቴሌፎኖች፣ ቴሌቪዥን እነዚህ ይሄዳሉ። ሰይቃቸውም እንደዛ ነው የሚነግሩኝ። ከዛ ደግሞ የሚመጣው በአብዛኛው ጤፍ እንግዲህ በጣም ረክሰዋል። ሌላ የህንፃ እቃዎች ይመጣሉ። ግን የህንፃ እቃዎች በጥናት ነው የመጡት ወይስ ሊቆዩ የሚችሉ ነው አጠያቂ ጉዳይ ነው። ሌላ የፕላስቲክ የፋብሪካ ውጤቶች ይመጣሉ በጣም በብዛት ከኢትዮጵያ። እነዚህ የሽንት ቤት የምናምን በብዛት እቃዎች ይመጣሉ በብዛት የፕላስቲክ ባልዲ የሚመስሉ ነገሮች አላለ ፕላስቲክ ስሩ።
አገር ጎብኚዎችስ ከኢትዮጵያ ወደ አስመራ ወደ ምጽዋ እንደዚህ መሄድ ጀምረዋል መንቀሳቀስ?
አገር ጎብኚዎች ክትል
ኢትዮጵያውያን ጎብኚዎች ለንግድ ሳይሆን ለማየት አስመራ ለመድረስ ጉርጉሱም ለመሄድ እንደዚህ
በጣም አሉ። ልክ ነህ። አሁን ጥያቄ ቀኝ ያላሰብኩትም ነበረ። ልክ ነህ። ምጽዋም እንደዚሁ። ግን አሰብ ላይ ያነጋገርቸው ሰዎች አሉ። በጣም ማለት ገና ባለገንዘብ ባለሀብት መስሉ ሰዎች ከኢትዮጵያ የመጡት አነጋግሬያቸዋለሁ። እኛ እዚህ ባህር ለመዋኘት የመጣ ነው፣ ምንም ንግድ የለንም ግን ሚሉ አሉ። ድሮም እዚህ ነበርን የሚሉም አነጋግሬያለሁ። ምጽዋም እንደዚህ አግኝቻለሁ። አዎ አይቻሉ፣ በርከት ያሉ ሰዎች አይቻሉ። አስመራም ሄድክበት አማርኛ የሚናገር ሰው አዳዲስ ሰው ታገኛለህ። በጣም ሰላም ነው፣ ሰላም ነው። በጣም የሚገርም ነገር ሰሎሞን፣ ሁሉም ሰው የሚነግር ነገር ቢኖር በቃ ይሄ ተአምር ነው፣ እግዚአብሔር ሰላም ነው። እንደዚህ አይነት ነገር አልጣበቀንም ነው የሚለው ሁሉ ሰውና ተረጋግቶ ነው የሚኖረው። አሁን እንግዲህ በዚህ በተለይ ዋናው ነገር የመኖርና የእንጀራ ጉዳይ ነውና ሁሉም ሰው ተረጋግቶ ነው የሚኖረው።
ሌላው ተወልደ፣ ምን ያህል በቅርበት እንደተከታተልከው አላውቅም ወይም ምን ያህል እንደሚመችህ አላውቅም፣ ይህንን ለመመለስ ብዙ ኤርትራውያን እየለቀቁ ይወጣሉ፣ ይፈልሳሉ፣ ይሰደዳሉ። የድንበሮቹን መከፈት ምክንያት በማድረግ እየወጡ ነው ከሀገራቸው የሚባል ነገር አለ። ይሄንን ታዝበሃል አንተ? ያነጋገርከው ሰው ባለስልጣን አለ በዚህ ጉዳይ ላይ ወይስ የምታስበው ነገር አለ?
ሰሎሞን፣ ጥሩ ጥያቄ ነው። እንደውም አሁን ነው ጥሩ ጥያቄ ጠየቀኝ፣ ከበድ ያለ ጥያቄ ጠየቀኝ እና ደስ ያል ደስ የሚል ጥያቄ ጠየቀኝ። ምክንያቱም ልክ እኔ አሁን ለአሁን ወደ ዘላንበሳ ገና አልሄድኩም። ብዙ ጊዜ በዛ አካባቢ ነው የሚወራው እና ግን የሚገርም ነገር የችኮላና ብዙ ሲነግሩኝ የወሬ የአሉባልታ ነገር ብዙ ሰው እንትን እንዳደርገው ነው የሚነግሩኝ። ግን የሚገርም ነገር ለምሳሌ እኔ እዚህ አምስት ሰዎች አግኝቻለሁ፣ ወጣቶች ከኢትዮጵያ የመጡት እነዚህ ከሁለት ዓመት በፊት ወደ ኢትዮጵያ ሄዱ ናቸው።
ኤርትራውያን ናቸው
እና ሁሉም የወጣ በዛ ወጥቶ ይቀራል ማለት አይደለም፣ ይመለሳሉ። አሁን ድንበር ሲከፈት ይሄዳሉ፣ ይመለሳሉ እና የተለያየ እንትን ያለው ግን እርግጥ የመጀመሪያ ሳምንት በተለይ ሲከፈት ሲባል ትንሽ አላስፈላጊ የሆነ ቤተሰቦቻቸው ውጭ ያሉት
ተቆራርጦ
ድሮ ለመውጣት የቸገሩት ምናምን እነሱ እንደወጡ ነው የሚነግሩኝ እና ግን አሁን የወጡትም እየተመለሱ ቦታውን ያዩት ይሄዳሉ፣ ይመጣሉ፣ ይመለሳሉ። እንደዚህ አይነት ነገር ነው ያለው።
እንግዲህ ተወልደ ገና የምትቆይ ይመስለኛል እዛ።
እንግዲህ ትንሽ ተመችቶኛል፣ ደግሞ ሀገሬ ነው እና እናንተና አለቆች ከፈቀዱልኝ እንግዲህ መጨመርም ደስ ይለኛል፣ ግን ብዙ አልቆይም። በጊዜ እመለሳለሁ።
መልካም። እንግዲህ ኢትዮጵያም ገባ ወጣ እያልክ ነው። ምናልባት በዚያው ልትውጥህ ትችላለች። ከተመቸህም አዲስ አበባንም ጎብኘት አድርገህ ልትመጣ ትችላለህ። ለማንኛውም ግን እዛው አካባቢም እያለህ እየተመለስኩኝ ያለህበትን ሁኔታ የምታየውን ነገር ከአድማጮቻችን ጋር እንድታካፍል እጠይቀሃለሁኝ። ከተመለስክም በኋላ ዘርዘር ያሉ እንዳልከው በቪዲዮም በድምፅም የተደገፉ ዘገባዎችን ታቀርብልናለህ። ለዛሬ በጣም አመሰግናለሁ ተወልደ። መልካም ምሽት። ደሓን ሕደር።
ሰሎሙን አመሰግናለሁ። ደሓን ሕደር። አትጥፋ፣ ደውልልኝ። እኔም ወደ ኢትዮጵያ ገባ ወጣ እያልኩም እሰራለሁ። አዲስ አበባም ቢሆን አውሮፕላን አትሊስት በሳምንት ሁለት የሶስት ያለና ደርስም ይችላሉ፣ አይታወቅም። ይገርካለ።
አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜናዎቹን እናሰማለን። የዩናይትድ ስቴትስ ምስጢራዊ አገልግሎት ፈንጂ ሊኖራቸው ይችላል ተብለው የተጠረጠሩ በፖስታ ቤት የተላኩ ጥቅሎችን እንዳከሸፈ ገልጿል። እስካሁን ባለው ጊዜ ፈንጂዎች ሊሆኑ ይችላሉ ተብለው የሚጠረጠሩት ፖስታዎች የተላኩት ለቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና ባለፈው ፕሬዝደንታዊ ምርጫ በፕሬዝደንት ዶናልድ ትራምፕ የተሸነፉት ውጭ ጉዳይ ሚኒስትር ሂለሪ ክሊንተን፣ ለዲሞክራቲክ ፓርቲው ከፍተኛ ገንዘብ በመርዳት የሚታወቁት ቢሊዮነሩ ጆርጅ ሶሮስ ለሲኤንኤን ስቱዲዮ መሆኑ ተገልጿል። ድርጊቱን አጥብቀው ያወገዙት ፕሬዝደንት ዶናልድ ትራምፕ ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። የፌዴራሉ ምርመራ ቢሮም ከሌሎች አጋር የደህንነት ጥበቃ መስሪያ ቤቶች ጋር ምርመራውን ቀጥሏል። የኢትዮጵያ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ነገ ሁለተኛ ልዩ ስብሰባቸውን ሲያካሂዱ የፕሬዝደንት ዶክተር ሙላቱ ተሾመን መልቀቂያ በመቀበል አዲስ ፕሬዝደንት ይሾማሉ ተብሎ እንደሚጠበቅ የሀገር ውስጥ የዜና ማሰራጫዎች የምክር ቤት ምንጮችን ጠቅሰው ዘግበዋል። የራያን የማንነት ጥያቄ በማንሳታችን ምክንያት በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የአላማጣ ነዋሪዎች። እነዚህንና ይህንን በመጠየቃችን ከመኖሪያችን ተፈናቀልን ያሉም ወጣቶች አሉ። የአካባቢው የመንግስት ባለስልጣናትም የበኩላቸውን ተናግረዋል። ዩናይትድ ስቴትስ ኢስታንቡል ከሚገኘው የሪያድ ኤምባሲ ውስጥ በተገደለው የሳውዲው ጋዜጠኛ ጃማል ካሾጂ ጉዳይ እጃቸው አለበት ያለቻቸውን 21 ሰዎች የቪዛ ፈቃድ መከልከሏ ተገልጿል።
Yeah. የተከበራችሁ አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ በሶሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
እኔም ሶሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ተሰላም ደሩ
ደህና ደሩ
Without him, he better. Without him, he's a part. You were a big girl. You're a big watch. You're a little bit. The Zibar, like he said. But you're a kind of him. You're a smart guy. The Zibar, like he said. 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 The Zib